የሚጠጋ የምግብ የአልባሳትና የገንዘብ ድጋፍ በመንግስት በውጭ ሀገራት ለሚኖሩ ኢትዮጵያውያን በአካባቢ ነዋሪዎችና በባለ ሀብቶች ተደርጓል። በጊዜያዊ መዋጮና የዕለት ደራሽ ድጋፍ ተፈናቃዮችን በዘላቂነት ማቋቋም አይቻልም የሚለው የዞኑ አስተዳደር የፌዴራሉም ሆነ የክልሉ መንግስት በዚህ በኩል ትኩረት ሰጥቶ እንዲንቀሳቀሱ ጥሪ አስተላልፏል። የክልሉ የአደጋ መከላከልና ምግብ ዋስትና ኮሚሽን 878,000 የሚደርሱ የአማራ ተወላጆች በክልሉም ሆነ ከክልሉ ውጭ መፈናቀላቸውን ይፋ አድርጓል። መስፍን አራጌ ዘገባ አድርሶናል።
የዞኑ ምክትል አስተዳዳሪ ሰይፉ ሰይድ ማንነትን መሰረት ባደረጉት ጥቃቶች በተለይ ከ2011 ዓ.ም ጀምሮ ከ15,000 የሚልቁ ሰዎች ተፈናቅለው በዞኑ የተለያዩ አካባቢዎች ሰፍረዋል ይላሉ። ሁለት ወር ባልሞላ ጊዜ ውስጥ ደግሞ ዞኑ የተቀበላቸው ተፈናቃዮች 8,000 አልፏል።
በተለይ ከኦሮሚያ ክልል ከወለጋ አካባቢ ከቤኒሻንጉል ጉሙዝ ተፈናቅለው ከመጡት መካከል ብዙዎቹ ጃሪ ካምፕ ላይ ወደ 1,050፣ ሀይቅ ከተማ እንዲሁም መካነ ኢየሱስ ካምፕ ላይ ወደ 512፣ ኩታበር ላይ ወደ 317 በካምፕ ውስጥ የሚገኙ አሉ። አርጎባ እንደዚህ 344፣ ሌሎችም አካባቢዎች እንደዚሁ ካምፕም ውስጥ በቤተሰብም ደረጃ የሚገኙ አሉ እና በአጠቃላይ ይሄ ቁጥር ያው ከጊዜ ጊዜ እየጨመረ እንደመጣ ነው የሚያሳየው መረጃው።
እንደ ምክትል አስተዳዳሪው በአፋርና ኢሳ መካከል ተቀስቅሶ በነበረው እንዲሁም በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ አካባቢዎች በተፈጠረው ግጭት ተፈናቅለው የመጡ መኖራቸውንም አረጋግጠዋል። መንግስት ውጭ ሀገር የሚገኙ ኢትዮጵያውያን የአካባቢው ነዋሪዎችና በጎ አድራጊ ባለሀብቶች እስካሁን ከ16.5 ሚሊዮን ብር በላይ የሚወጣ ምግብና ምግብ ነክ ያልሆኑ ድጋፎችን ጨምሮ በጥሬ ገንዘብ መለገሳቸውን ጠቁመዋል። አብዛኛውን ቁጥር የሚይዙት ተፈናቃዮች ህጻናት፣ ሴቶችና አዛውንቶች መሆናቸውን የሚያብራሩት ምክትል አስተዳዳሪው ተጽዕኖ የዚያኑ ያህል ውስብስብና ከፍተኛ ነው ብለዋል።
ይህን ነፍሰጡሮች አሉ፣ አራሶች አሉ። ስለዚህ እነዚህ ወገኖች እንግዲህ ከቤታቸው ከሞቀ ቤታቸው ተፈናቅለው በእንዲህ አይነት መጠለያ ካምፕ ውስጥ ሲኖሩ የሚያደርሰው የስነ ልቦና ጫና ቀላል አይሆን። ሀብት አፍርተው በሰላም እየኖሩ ባሉበት ሁኔታ ድንገት በተፈጠረ ቅጽበት ውስጥ ንብረታቸውም አይናቸው እያየ ሲወድ ወገኖቻቸውም ሲገደሉ እነሱ ደግሞ በዛ ሁኔታ ውስጥ አምልጠው መጥተው እዚህ መጠለያ ውስጥ ሲጠለሉ ይሄ በጣም ከባድ የሆነ የስነ ልቦና ቀውስ ማጋጠሙ አይቀርም።
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ልጅአለም ዘላለም በክልሉ ውስጥና ከክልሉ ውጭ ተፈናቅለው የመጡ ከ800,000 በላይ የአማራ ተወላጆች መኖራቸውን ጠቁመው ከጤናም ሆነ ከምግብ አቅርቦት አንጻር የሚያሳርፈውን ጫና ከባድ ሲሉ ነበር የገለጹት።
ቻግኒ አካባቢ በካምፕ የሚኖሩ አሉ። ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ጎንደር እና ማዕከላዊ ጎንደር ጎንደር ከተማ አካባቢ እንዲህ በካምፕ የሚኖሩ ጊዜ መጠለያዎች ተሰርቶለት የሚኖሩ አሉ። ጊዜ መጠለያዎች አሁን ባለው ሁኔታ በዝናቡ ጋር ተያይዞ እንዲሁም በኮቪድ ወረርሽኝ ጋር ተያይዞ ትንሽ አስቸጋሪ ሁኔታዎች አሉ። እነሱን ማኔጅ ለማድረግ እኛም እየሰራን ያለን
ስነ ልቦናዊ ተጽዕኖን ለመከላከል ለተፈናቃዮች ጊዜያዊ መጠለያ ከመስጠት ጀምሮ አልባሳትና ምግብ እየተከፋፈለ መሆኑን የደቡብ ወሎ ዞን ምክትል አስተዳዳሪው ጠቁመዋል።
በተቻለ መጠን ሰዎቹን ቀርቦ በስነ ልቦና የመገንባት ነገር በየካምፖች ውስጥ ያው የጤና ሙያተኞችም አሉ የሚከታተሏቸው፣ እንደዛ አይነት ትሪትመንት ይደረግላቸዋል እንጂ ነገሩ ከባድ ነው።
በኩታበር ጊዜያዊ መጠለያ ካምፕ የሚገኙትና ኑሯቸውን ለ38 ዓመታት ከመሰረቱበት ሆሮ ጉድሩ አካባቢ የመጡት ከፍ ያለው አሰፋ መጀመሪያ ባለቤታቸውና ልጆቻቸው ቀጥሎ እሳቸው መፈናቀላቸውን ይናገራሉ። በተለያዩ መጠለያ ካምፖች መቀመጣቸውን ተከትሎ ህጻናት ልጆቻቸውንና የትዳር አጋራቸውን ከወራት በላይ ሳያገኟቸው መቆይታቸውን ገልጸዋል።
ልጆቻችንና ሚስቶቻችን በአንድ መንገድ ሲመጡ እኛ ደግሞ በአንድ ጫካ ተሸሽገን እየተደዋወልን ስንመጣ እነሱ እዚህ ሀይቅ ገቡ፣ እኛ ደግሞ እዚህ ጣለን። አራት ልጅ አምስት ልጅ ይዛ ብቻዋን እየተንገላታች እየታመሙ እየናፈቁ ናፍቀው ዛሬ አባታችንን እያሉ እህል ትተዋል።
በተለያዩ ካምፖች ተለያይቶ የሚገኙ ቤተሰቦች ካሉ እነሱን ለማገናኘት አቅም የፈቀደውን ያህል እንደሚሰሩ ምክትል አስተዳዳሪው ቃል ገብተዋል። በየቀኑ በሚደረጉ ድጋፎች ተፈናቃዮችን ማቋቋም አይቻልም ይላሉ አቶ ሰይፉ። እናም ዜጎች በየትኛውም የሀገሪቱ ክፍል ተንቀሳቅሰው የመስራትና የመኖር ህገ መንግስታዊ መብታቸው እንዲከበር የአካባቢውን ሰላም በማረጋገጥ ተፈናቃዮቹ ወደ መጡበት ተመልሰው እንዲቋቋሙ መንግስት ትኩረት እንዲያደርግ ነው ያሳሰቡት። ይህንንም በተግባር ለመፈጸም ተሞክሮ አለ ባይ ናቸው።
አሁን በዚህ በአጣዬ ሰሜን ሸዋና ኦሮሞ ብሔረሰብ ዞን መሀል ላይ ለተፈጠረ ችግር የተፈናቀሉ ብዙ ዜጎች አሉ። አሁን የተቋቋመው የጸጥታ ኮማንድ ፖስት ስራ እየሰራ ነው ያለ። ሰዎች እየተመለሱ ነው ወደ ቀያቸው። ስለዚህ ልክ በዚህ መንገድ በሌሎች ማካባቢዎች ወደ ቀያቸው የመለሱ ስራ ተጠናክሮ መቀጠል አለበት።
ኮሚሽነር ልጃለም ግን ተፈናቃዮቹን ወደ መጡበት ቦታ ለመመለስ አስተማማኝ ሰላም እንደሌለ ነው የሚያስረዱት።
ወደ ቀያቸው የሚመለሱበት ሁኔታ አሁን ባለው ሁኔታ አስተማማኝ ሰላም ኑሮ ለኑሮ ምቹ ሁኔታ ተፈጥሯል ተብሎ የሚታሰብ ስላልሆነ ባሉበት ሁኔታ ነው እንጂ የሚቀጥሉት ወደ ቀያቸው የሚመለሱበት ሁኔታ ነው ከሰላም አንጻር ወደዛ ደርሷል ብሎ መውሰድ አይቻልም።
ሁለት ዓመት ያልሞላውን ህጻን ልጃቸውን ይዘው ካጣየ መፈናቀላቸውን የሚናገሩትና በኩታ በር መጠለያ ካምፕ ያገኘናቸው ኢማን አህመድ በጊዜያዊ መጠለያ ካምፕ ለጊዜው ቢቆይም በዘላቂነት ስለማይኖር መንግስትን ጨምሮ ሌሎች አካላት መልሰው እንዲያቋቁሟቸው ጠይቀዋል።
ያው የራሳችን ማቋቋሚያ የሚሆን ነገር መቼም እንደዚህ እንደሆነ እዚህ ካምፕስ አንገር እና ማንኛውም ወጣት እዚህ መጣው ሰርቶ የሚያድር ነው የራሱ ስራ ያለው ነው ሁሉም አቅሙ የራሱ የጀቤቱ ስራ ስላለው ያንን ተመልሶ የሚሰራበትና የሚቋቋምበት ሁኔታ ለመንግስት ይሄን ጥሪ ማስተላለፍ ፈልጋለሁ።
በቅርብ ወራት ውስጥ የግጭት ማዕከል በነበሩት የኦሮሞ ብሔረሰብና የሰሜን ሸዋ አካባቢዎች አንጻራዊ ሰላም መስፈኑ እየተነገረ ነው። ተቋርጦ የነበረው የህዝብ ትራንስፖርት በአዲስ መልኩ ጀምሯል። ሰዎች ወደ ከተሞቹ እየገቡ መውጣት እንደሚችሉ በስልክ ለማረጋገጥ ችያለሁ። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።